ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ረመዳን ኡመር ይባላለሁ። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል፣ እዚህ ያሉ በጠቅላላ ይመጣል።
የሐረሪ ሴቶች በአደባባይ የሚደምቁበት ዘመናትን ያስቆጠረው የሸዋሊድ በዓል ከሰሞኑ ተከብሯል። አከባበሩን የሚቃኝ መሰናዶ በምሽቱ ይቀርባል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ በምስልና ድምፅ ቅንብሮ አብሮን ይቆያል። አብራችሁን አምሹ። የሐረሪ ሴቶች በአደባባይ የሚደምቁበትን ዘመናት ያስቆጠረ የሸዋሊድ በዓል በመዝሙር በጭፈራና በዳንስ ከሰሞኑ አክብረዋል። የዘንድሮው በዓል ከሶስት ወር በፊት በዩኔስኮ የማይዳሰስ ቅርስ ሆኖ ከተመዘገበ በኋላ የተካሄደ ነው። ሸዋሊድ በሐረሪ ክልል ብቻ ሳይሆን ከሌሎች የአገሪቱ ክፍሎችና ከውጭ ሀገራት ጭምር የመጡ ታዳሚዎች ተሳትፈውበታል። አዲስ ቸኮል ቀጣዩን ዘገባ ልኮልናል።
በኢትዮጵያ ምስራቋ ክፍል የምትገኘው የሐረር ከተማ ነዋሪዎች ከሌሎች አካባቢ የመጡ የክልሉ ተወላጆችና የአጎራባች ክልል ነዋሪዎች ዓመታዊውን የሸዋሊድ በዓል ማክሰኞ ሚያዝያ 8 2016 ዓ.ም ከምሽቱ 2 ሰዓት እስከ ንጋት በዘለቁ ትርኢቶችና ልዩ ልዩ ኳኖች አክብረውታል። ሸዋሊድ ከሃይማኖታዊነቱ ይልቅ ባህላዊነቱ ያመዘነ ክብረ በዓል ነው። ይህንኑ በዓል ለመመልከት ከጅቡቲ የመጡት ሀጂ አብደላ መሐመድ ብዙ ነገር እንዳስደሰታቸው ይገልጻሉ።
ትላንትና ነው እዚህ የመጣው።
ለመጡ
ሐረሩን ለማየት በጣም 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 ቆንጆ ቆንጆ ነው። ቆንጆ በጣም ንጽህናው ምኑ በጣም ያስደስታል። እንደዚህ አልመሰለኝም።
ከጅጅጋ የመጣው ጎብኝ በአከባበሩ እንደተደሰተ ገልጾልናል።
አሽረ ሁሴን እባላለሁ። በጣም ለየት ያለ ነው። ከበፊቱ የተለየ ነው። በጣም አደባቡ በጣም ደስ ይላል።
ምን የተለየ ነገር?
በጣም ብዙ ነገሮች ተመጭቋል። ብቻ ብዙ ለውጦች አሉ።
በቀደሙት ዘመናት በሸዋሊድ አከባበር ወቅት ሴቶች አቂጠው አደባባይ የሚወጡበት ብቸኛ በዓል ስለነበረ እንደመተጫጫ በዓልም ይታይ ነበር። የቢሮ ተወላጅ የሆኑና ለ44 ዓመታት ኖራቸውን በአሜሪካ ያደረጉ እንግዳም ይህንኑ ያረጋግጣሉ።
ረመዳን ኡመር ይባላለሁ። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል፣ እዚህ ያሉ በጠቅላላ ይመጣል። በጠቅላላ ያከብረዋል። ከውጭ ሀገርም ይመጣሉ። እኔ ከአሜሪካ ነው የመጣሁት በቅርብ ጊዜ። በጣም ሰፍቷል። አሁን ድሮ እንዳልከው ለመተጫጨት ወንድና ሴት የሚገናኝበት ቦታ ነበረ። አሁን ግን ስታየው በጣም ሰፋ፣ ከዛም በላይ ሆነዋል አሁን።
ጓደኛቸውን በአንጻሩ በእርሳቸው የልጅነት ዘመን የነበረው አከባበር ከአሁኑ የተወሰነ ልዩነት እንደነበረው ያስታውሳሉ።
ዮሴፍ ይባላሉ። አሁን አከባበሩ የተለየ ነው።
በምን ይለያል?
በምን ይለያል? ብቻ ድሮ ጎረምሳና ልጃገረድ ብቻ ነበር የሚወጣው። ያኔ ከፈለካት ምርጫ አለ ሙሽራ ለማግባት ያኔ ፈለጋ ነበር የምንወጣው። አሁን ተሻሽሎ ሌላ ነገር ነው። እሱ ቀርቷል። ድሮ እንደዛ ነበር፣ ሁሉም ጎረምሳ ይወጣል። ያኔ ቀን ነበር። አሁን ማታ አረጉት እንጂ ቀን ታያታለ። ገና ጮኛ ሂዱን ብለ ለባለቤት ብለ እነሱ ጮ እያሉ ይጨርሱ።
ሸዋሊድ ከሶስት ወር በፊት በዩኔስኮ የማይዳሰሱ ቅርስ ተብሎ የተመዘገበ ሲሆን በዚህ ደስተኛ መሆናቸውን የገለጹልን የበዓሉ አክባሪ ልጃገረዶች በዓሉ አስቀድሞ ይታወቅበት የነበረው የመተጫጫ በዓልነቱ ግን በዚህ ዘመን ጎልቶ የሚታይ እንዳልሆነ ነው የሚናገሩት።
ስሜ ሪማዲል ይባላል። የመጣሁት ያው ከሀረር ከሻብር ሰፈር ነው።
ስሜ ተስሚ ወልደል ሐሚድ ይባላል። እኔም ያው ሀረር ከተማ ላይ ነዋሪ ነኝ።
በጣም ደስ ብሎኛል። ያው ስሜቱን የምር በምን እንደምገልጽልህ አላውቅም። በጣም ደስ የሚል ስሜት ነው እና በጣም ነው የሚያኮሩኝ። ሁልጊዜ የሚያኮሩኛል። አሁንም እኮራባቸዋለሁ።
እኔም ያው ደስ ብሎኛል። ኩራትም ይሰማኛል። ዩኒስኮ ላይ ስለተመዘገበች ደስታ ይሰማኛል፣ ኩራትም ይሰማኛል።
ሸዋሊድ በሐረር ከተማ የሚኖሩ ሌሎች ብሔሮችም በጉጉት የሚጠብቁትና የሚያከብሩት በዓል ነው።
ወይዘሮ አለምሸት ሽፋ እባላለሁ። ከሐረር ገነ ክትፎ ቤት።
የሐረር ከተማ ኗሪ ነዎት?
አዎ፣ ከአርባ ዓመት በላይ ኖርኩ ነኝ። በጣም ለየት ያለ ነው የዘንድሮ። በጣም ለየት ይላል።
በምን ይለያል?
በአቀራረብ፣ በጸጥታ፣ ሁሉ ነገር የተሟላ ነው።
ሁሉም በባለቤትነት እያከበረ ነው።
ሁሉም ህዝብ አብሮ እያከበረ ነው ብዬ እላለሁ፣ ከእኔም ጨምሮ ማለት ነው።
ፈቲ አብዲ ይባላለሁ። አሁን ያየሁት በጣም 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 የተለየ ነገር ነው። አስፋልት ላይ ራሱ እንጀራ አንጥፍ የምትበላበት ደስታ ነው ያየሁት። አሁን ያየሁትን ፍቅር ማለት ነው። ስንት ጊዜ አይቻለሁ የሸዋሊድን በዓል አከባበር። አሁን ያየሁት አከባበር በጣም በጣም የተለየ ነው።
ምኑ ነው የተለየ ነው?
የተለየው በቃ የህዝቡ ፍቅርና የህዝቡ ብዛቱ።
ከሌሎች ክልሎች የተጋበዙ ብሔር ብሔረሰቦችም በበዓሉ ላይ ይሳተፋሉ። የእስልምና እምነት ተከታዮች ከቅዱሱ የወርሃ ረመዳን ጾም በኋላ እንደ ፍላጎታቸው በተጨማሪ የሚጾሟቸው ስድስት የወርሃ ሸዋል ቀናት ሲጠናቀቁ የሚከበረው በዓሉ ባለፈው ታህሳስ ወር በዩኔስኮ የማይዳሰስ የሰው ልጆች መንፈሳዊ ቅርስ ተብሎ ተመዝግቧል። ምዝገባው እንዲሳካ ድጋፍ ላደረጉ ሁሉ በዘንድሮ የበዓሉ አከባበር ላይ ክልሉ ምስጋናውን አቅርቧል። የዩኔስኮ እውቅና ምስክር ወረቀት የታተመበትን ቢልቦርድ የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የቱሪዝም ሚኒስትሩ አምባሳደር ናኒሴ ጫልና የክልሉ ርዕሰ መስተዳድር አቶ ወርድ በድሬ እንዲሁም ሌሎች የክልልና ፌዴራል ባለስልጣናት መርቀውታል። ዓለም አቀፍ እውቅናው የክልሉን ቱሪዝም ለማሳደግ እንደሚያግዝ ርዕሰ መስተዳድሩ አቶ ወርድ በድሬ ተናግረዋል።
የሸዋሊድ ክብረ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ለሀገራችንና ለሕዝባችን ትልቅ ድል ነው። ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ይሆናል።
በሐረሪ ክልል በልዩ ድምቀት የሚከበረው የሸዋሊድ በዓል በስልጤና በአንዳንድ ጉራጌ ተወላጆችም ዘንድ መጠነኛ ድግስ በማዘጋጀትና ከወዳጅ ዘመድ ጋር በመጠያየቅ ይከበራል። የሸዋሊድ በዓል በሐረሪ ክልል ከ600 ዓመታት በፊት አንስቶ መከበር እንደጀመረ በቀደሙ ዘገባዎች ያነጋገርናቸው የክልሉ አመራሮች ገልጸውልናል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በመቀጠል ደግሞ ገብረ ሚካኤል ገብረ መድን ከአንድ የስነ ጥበብ ችሎታውን ለሌሎችም መጥቀሚያ እያደረገ ስለሚገኝ ወጣት ጋር ያደረገው ቆይታ ይቀርባል። ወደ ዝግጅቱ እናመራለን።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ተወልጄ ያደግኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 ዓ.ም አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 ዓመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን፣ ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ህይወቴ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው። በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤት አላላቸው። የስዕል ተሰጥኦ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና፣ ኦልሞስት 4 ዓመት እየጠጋ ነው እና በዛን ጊዜ ነበረ በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ እና ደነቀኝ። ስዕልን በእስራስ በብሩሽ በተለያዩ ነገሮች ሞከር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ በዚህ አጋጣሚ በሚስማር መሰራት መቻሉን ሳቅ በጣም የተለነኩትና ለምን ራሴ አልሞክረውም የሚል በሚኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች ቁሳቁሶች የሚወጡበት መንደር ነው የኢንዱስትሪ መንደር እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞከረውም ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ እቃዎችን መጠየቅ ጀመርኩኝ ሰዎችም ይሰጡኝ ጀመረ ግብአቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር በጣም ያ ደግሞ በጣም ተነሳሽነትን ፈጠረብኝ ምናልባት የመጀመሪያ ስራዬ ላይ ሰዎች አይተውኝ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበር በዛው ቀጠልኩ ራሴን ማበረታታት ጀመርኩ ቤተሰብ ጋር በጣም ያምራል እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተውንጂ አንተንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባውበት
አሁን ከሳልካቸው ስዕሎች ወይ ተሰራቸው የክር ጥበብ ስራዎች ተለያዩ ስዕሎችን ያያየን ነውና ስራህ ምን ያህል እየተዋወቀ ነው ምን ያህል እያደገ ነው
ምናልባት አነሳሴ ዛሬ ደረስኩበት ደረጃ ትልቅ ነገር ነው ገንዘብን ፈልጌ አልጀመርኩትም እንዳልኩ ስራ ፈልግ ነበር በተመረኩበት ሙያ ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘ ነገር ቀጥታ ወጣ ሽያጭ አትፈጸምምና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበር እቃውን መገዛበት ማቴሪያል አልነበረኝም ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል በዛ ነው የዘለኩትና ሰዎች ጋር ከሞያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ኪስም ያረጉኛል ይሄንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው ምናልባት አንዳንድ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገሰውኝ የሚሄዱትና አሪፍ ገበያ አለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራኋቸው የሰራሁት ያለሁትን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነው
ይሄ ስራ ራስህን ምን ያህል ለውጦሃል ምን ለውጣየህ እዚህ ስራ ከተሰማራህ በኋላ
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ ያው ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት በደንብ ደግሞ አግዙኛል እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውበት ደረጃ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነስተውት ነገር በዛውም አልቀረውም ቤቴ ውስጥ ብቻ አይደለም የሞከርኩት እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው ለቆ ነገር ለራስህ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው እነተም ይችላልው እነተም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያለ መልእክት ባይቀመጡ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ነው ያለነው በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ይያስባሉ እና ራስን በደንብ አግኝቼበታለሁ እንዳልኩም በዜሮ ኢኒሻል ነው የተነሳሁት ለሶስት አመታት ያህል ትንሽ ተቸግሬ ነበር ሰዎች ወደኔ ለመሰልጠን ቢመጡ ልጬ ነበር ይዘለኩት ከዛም በኋላ ግን ያው ኢንካም ጨመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብሮ ይሰራሉ እነዚህ ልጆች አምነውብኝ ነው የመጡት ብዙ ነገር ያሳየናል ብዙ ነገር ያስተምረናል እሱ ህይወቱን ለውጣል እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለው ነገር ለማውጣት ነው ሁሉ የሚሞክረው አብረውኝ እየሰሩ አብረን እንድንለውጥ ከነሱም ደግሞ አዳዲስ ሐሳቦችን እንሰማለን ሁሌም ኦፕን ነኝ እነሱም የኔን ሐሳብ ይቀበሉኛል በዚህ መንገር ነው እየቀጠልን ያለነው ያው ሳይኖረኝ ነው የጀመርኩት ቢኖረኝም ባይኖረኝም አላቆምም ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆነብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ የራሴ ገንዘብ አያስና ራስ ላይ በደንብ መስራት እንዳለብኝ አቃለሁ እየሰራውም ነው ራሴ ላይ ከዛው ጪ ኢንቨስት የሚያደርግብኝ ሰው ደግሞ ማገኝ አብረን ማደግ እንችላለን ባይል
በጣም ነው አመሰግናው ጥሩ ቆይታ ነበርን ዳግም መልካም ስራ አመኝልሃለሁ
እኔም በጣም ነው አመሰግናው
ጋቢና ቪኦኤ ከአሜሪካ ድምጽ ቀጥላለሁ። ፉዬ ገላ በወጣቶች የተመሰረተ የግብርናና ጤናን እንዲሁም ትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን ገንቢ ተቋም ነው። ከተቋሙ አጋር መስራች ጋር ያደረግነው ቆይታ በመቀጠል ይቀርባል። አስቀድሞ ስለ ድርጅቱ ሲያሜ መነሻ ይጀምራል ይነግረናል።
ፉዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። ፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይና መስፋት ጸባይ ያለው ተክል አይነት ፈረንጆች ዳንጂናይን የሚሉት ማለት ነው። እኛም ፉዬ ገላ ብለን ራሳችንን እንትን ያለው ሶ እንደ አንድ ሳይድ ዊ አክት አስ ስታርታፕ አግሪጌተር ተራባቸው አራት ኤሪያዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን፣ በጣም ደግሞ በጣም ስፔሻላይዝ እናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለን ጠቀስ አድርገዋል በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግሬ ነበር። የተወሰኑትን እስቲ ንገረን። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛም እንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሐሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም፣ ግን አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ሰጊ ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲሳይዝድ የሆነ ሴፍ በሆነ ኤንቫይሮንመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራን ያለ ነው። አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ ሁለት ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪየንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ሰርተፍኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም ይመስሉ፣ ግን ስለ ምርጥ ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት፣ እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በጾታዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስቲ በጥቂት ንገረን።
መላ ደግሞ ፍዬ ገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። አስረኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። ለእነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያኔ የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያህል ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? ባዮስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢሳፈል የዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫን አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ደግሞ ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመን መላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው።
ዳግማዊ፣ ከመለያየታችን በፊት እስካሁን ጉዟችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራልን።
እንዳልነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው፣ ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን the past 2-3 years ያሰራናቸው የአዌርነስ ክሬሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኢኮኖሚ ይባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሬት የምናደርግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይም ጋም የምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ሊያደርግ ነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄን የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማዊ በድሉ። እፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን።
በመቀጠል ደግሞ ኤደን ገረመው ግብጽ በሰው $5,000 እያስከፈለች የፍልስጤም ስደተኞችን እየተቀበለች ነው ስለሚለው ጉዳይ ያጠናቀረችውን ዘገባ ታስተማናለች።
የፍልስጤም ጋዜጠኛ የሆነችው ኢትማድ አቡታህን በካይሮ በሚገኘው መኖሪያ ቤቷ ውስጥ ተቀምጣ በየሰዓቱ በጋዛ የሚደርሰውን ጥፋት በቴሌቪዥን ተከታተላለች። የ23 ዓመቱ ብቸኛ ልጇ ሞሜን በፍልስጤም ግዛት ውስጥ እንደተሰቃበት ይገኛል። በቅርቡ ኔትወርክ ከመቋረጥ በፊት በአጭር የቪዲዮ ጥሪ ልጇ በህይወት መኖሩን አረጋግጣለች። ኢትማድ ራሷ ታማሚ ናት። አሁን ታዲያ ልጇ በህይወት እንዲተርፍላት ማህበረሰቡ ገንዘብ እንዲያዋጣ እየጠየቀች ነው።
انا اساعده اني اطلعه من الموت هو يساعدني
كجديو እንዲያመል ጥረደዋለሁ። እሱ ኖረልኝ ማለት ያለብኝን ችግር አብረን እንፈታቸዋለን ማለት ነው።
ከጋዛ ማምለጥ ማለት ቀላል ነገር አይደለም። ግብጽ በራፋ ድንበር በኩል የፍልስጤም ስደተኞች እንዳያጥለቀልቋት በመስጋት ድንበሩን ዘግታለች። ነገር ግን ገንዘብ ብዙ ነገር እንሰራል። በጥቅምት ወር ላይ የእስራኤል ሐማስ ጦርነት ከተነሳበት ጊዜ አንስቶ በግብጽ ሐላይ ተሰኘ አንድ የጉዞ ወኪል ብቻ ፍቃድ በመቀበል ከጋዛ የሚገቡ ስደተኞችን እያስተባበረ ወደ ግብጽ ያስመጣል። ይህ ተቋም በግብጽ የዓለም አቀፍ ትብብር የውጭ ንግድና ግንባታን ጨምሮ በተለያዩ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ሚና ባላቸው የንግድ ስራዎች የሚታወቀው በካይሮ የሚገኘው ኦሪጋኒ ኩባንያ ቅርንጫፎች መካከል አንዱ ነው። ሐላ የተሰኘው ይኸው የጉዞ ወኪል ከጦርነቱ በፊት ከነበረው የክፍያ አሃዝ 14 እጅ አሳድጎ ነው ገንዘብ በመቀበል ላይ የሚገኘው። $5,000 ለአዋቂ ፍልስጤማውያን፣ $2,500 ደግሞ ለህፃናት። አብዛኞቹ ፍልስጤማውያን ቤት ንብረታቸውን ካጡ በኋላ በተለይ አሁን ላይ ይህንን ገንዘብ መክፈል አይችሉም። ብዙዎቹም የወዳጅ ዘመድ እርዳታ እየለመኑ ነው። በኢንተርኔት ላይ ገንዘብ እንዲዋጣላቸው ዘመቻ በማድረግ ለእርዳታ የሚማጸኑም አሉ። በካይሮ ሕክምና የሚያጠናው መሐመድ ራኢድ ለስድስት ቤተሰቦቹ ገንዘብ እንዲዋጣ በኢንተርኔት ላይ ዘመቻ ከጀመሩ ሰዎች መካከል አንዱ ነው።
ስኬታማ ሆኜ ትምህርቴን ከቀጠልኩ ቤተሰቦቼ በዛ ሲደሰቱ ማየት ሻለሁ። እነሱ እዚህ አብረውኝ ካልሆኑ ጥረቴ ሁሉ የማደርገው ሁሉ ባዶ ነው።
የአሜሪካ ድምፅ ሐላ የጉዞ ወኪልን ለቃለ መጠይቅ ቢጋብዝም ተቋሙ ፈቃደኛ ሳይሆን ቀርቷል። በካይሮ የሚገኘው የአረቦች የሰብአዊ መብት ተቋም ሐላ የጉዞ ወኪል 40% የሚሆኑ ፍልስጤማውያን ድንበር ተሻግረው እንዲገቡ በማድረግ ያግዛል ሲል አስታውቋል። ተቋሙ አክሎም ይህን የጉዞ ወኪል ከስደተኞች መከራ ገንዘብ እያተረፈ ነው የሚለው ክስ የእስራኤልን ጥፋት ለመሸፈን ተብሎ የሚደረግ ነው ይላል። አላ ሻልባ የአረብ የሰብአዊ መብት ተቋም ተወካይ ናቸው።
የዚህን ማህበረሰብና የዚህን ሀገር የሚደነቅ ጥረት እናመሰግናለን። ራሳቸው የኢኮኖሚ ችግር ውስጥ ሆነው ነገር ግን እርዳታ እየለገሱ ነው።
ምንም እንኳን በካይሮ ተቃዋሚዎች መንግስት በጉዳዩ ላይ የፖሊሲ ማሻሻያ እንዲያደርግ በሰላማዊ ሰልፎች በተደጋጋሚ ቢጠይቁም የግብጽ መንግስት ግን የራፋህ ድንበር እንደማይከፈት አስታውቋል። ካለበቂ ምግብና መጠለያ እንዲሁም ያለምንም ገንዘብ አብዛኞቹ ፍልስጤማውያን ይህንን አስከፊ ጦርነት የሚያመልጡበት አማራጭ ሳይኖራቸው በጦርነት ውስጥ ታስረዋል። ለሄነሪ ሪጅዌል ዘገባ አይደን ገረመው ዋሽንግተን ዲሲ።
ابرا አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ። መልካም ጊዜ።